The Voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የዩናይትድ ስቴትስ የአስቸኳይ ጊዜ እርዳታ ሰራተኞች ድርቅን ለመከላከል ወደ ኢትዮጵያ መግባት ጀመሩ።
We are announcing today that we are going to take a step as a contribution to that in one that we hope will lead the rest of the international community.
በዛሬው ዕለት ይፋ የምናደርገው እርዳታ ለሌሎች ለጋሽ ሀገሮች ምሳሌ የሚሆን ስልት ነው። ይህም ያስቸኳይ ጊዜ እርዳታ ሰራተኞች ቡድን ወደ ኢትዮጵያ ማስተማራት ነው።
የዩናይትድ ስቴትስ ተራድኦ USAID አስተዳዳሪ ጌል ስሚዝ የተባበሩት መንግስታት ድርጅት በቅርቡ በኢትዮጵያ ባደረገው ግምገማ መሰረት ለድርቅ ተጎጂዎች ለሚቀጥሉት 3 ወራት 268 ሚሊዮን ዶላር እርዳታ እንደሚያስፈልግ ገልጸዋል። ዝርዝሩን በእለቱ አብይ ርዕስ ይዘናል።
ጤና ይስጥልን የተከበራችሁ አድማጮች፣ እንደምን ዋላችሁ? አምስታችኋል። ይህ በየለቱ ከምሽት 3 እስከ 4 ሰዓት በ19 በ22 እና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአንድ ሰዓት ፕሮግራም ነው።
ዛሬ አርብ የካቲት 25 2008 ዓ.ም ነው። ፕሮግራሙን ንጉሱ ታምሬ ይመራል። የምናስተናግዳችሁ ደግሞ ሰለሞን ክፍሌና
አዲሱ አበበ ነን። መደበኛ የዕለቱ ቅንብሮችም ተሰናድተዋል። አብረንና መስንድ ያክብሩት ግብዣችን ነው። አሁን የዓለም ዜና እናሰማለን። ቀደም ሲል በቅንጫቤ እንዳሰማናችሁ የዩናይትድ ስቴትስ ያስቸኳይ ጊዜ እርዳታ ሰራተኞች ድርቅን ለመከላከል ወደ ኢትዮጵያ ባለሙያዎችን አሰማርተዋል። እርዳታው ዩናይትድ ስቴትስ አስቀድማ ከሰጠችው 500 ሚሊዮን ዶላር ተጨማሪ እንደሆነም ተገልጧል። ለመጪው የምርት ወቅት ለገበሬዎች ዘር ለማቅረብም ስራ በመስራት እንደሆነ የዩናይትድ ስቴትስ ተራድኦ USAID አስተዳዳሪ ጌል ስሚዝ አስታውቀዋል። በኢትዮጵያ 10 ሚሊዮን ሰዎች አስቸኳይ እርዳታ እንደሚያስፈልጋቸው የገለጡት የUSAID አስተዳዳሪ ጌል ስሚዝ ወደ ኢትዮጵያ አስቸኳይ ጊዜ እርዳታ ቡድን መላክ ያስፈልገው ሁኔታው ከመባባሱና ሰውነታቸው የተጎዳ ሕፃናት ምስል በመገናኛ ብዙሃን መታየት ከመጀመሩ በፊት አስቀድሞ ሁኔታውን ከአጋሮች ጋር ለማጋራት ነው። የተባበሩት መንግስታት ድርጅት በቅርቡ በኢትዮጵያ ባደረገው ግምገማ መሰረት ለድርቅ ተጎጂዎች ለሚቀጥሉት 3 ወራት 268 ሚሊዮን ዶላር እርዳታ ያስፈልጋል ብሏል። ዩናይትድ ስቴትስ በኢትዮጵያ የምታሰማራው ቡድን የእርዳታ እንቅስቃሴ የምግብና ውሃ ጥናት ባለሙያዎችና የግል አካባቢ ንጽህና ጤና ሐኪሞችን ያካትታል። እንዳልነው የዕለቱ አብይ ርዕስ ሰፋ አድርጎ ይገመግመዋል።
ትናንት ማታ በሶማሊያዋ አፍጎዬ ከተማ በደረሰ የአልቃይዳ ጥቃት ቢያንስ 11 ሰላማዊ ሰዎች መሞታቸውን ባለሥልጣናትና የአይን ምስክሮች አስታውቀዋል። ከሞቃዲሾ በምዕራብ በኩል 30 ኪሎ ሜትር ርቀት ላይ ያለችው የአፍጎዬ የወረዳ ኮሚሽነር አብዱላሂ ሐሰን እንደተናገሩት ነውጠኞቹ ተከታታይ 6 ዙር ጥቃት አካሂደው በተለያዩ ስፍራዎች የነበሩ ሲቪሎችን ገድለዋል። አማጽያኑ በዛች ስትራቴጂካዊት በሆነችው ከተማ በሚገኙ የመንግሥት ጦር ሰፈሮች ላይ ከዚህ ቀደም ባደረሱት ተመሳሳይ ጥቃት 5 ሰዎች ገለው 2 የጦር ተሽከርካሪዎችን መማረካቸው አይዘነጋም።
ቡሩንዲ ውስጥ የሚካሄደውን ጦርነትና ፖለቲካዊ አመጽ ሽሽት የሚሰደዱ የአገሪቱ ዜጎች ቁጥር 250 ሺህ መድረሱን የተባበሩት መንግስታት የስደተኞች መስሪያ ቤት አስታወቀ። ቃል አቀባይዋ ሜሊሳ ፍሌሚንግ ዛሬ አርብ እንዳስታወቁት ፍልሰተኞቹን በሚያስተናግዱ አገሮች የሚገኙ መጠለያ ጣቢያዎች ከሚገባቸው በላይ ተጨናንቀዋል። ለአብነትም ካለፈው ሚያዝያ ወር ጀምሮ ከ130 ሺህ በላይ ብሩንዲያውያንን ፍልሰተኞች የተቀበለችው ታንዛኒያ ተጠቅሳለች። ሚስ ፍሌሚንግ እንዳሉት ከሆነ ለብሩንዲው የስደተኞች ቀውስ ከተጠየቀው 175 ሚሊዮን ዶላር ውስጥ መስሪያ ቤታቸው የደረሰው 3% ብቻ ነው። ብሩንዲያውያን አገራቸውን እየተዉ መሸሽ ጀመሩት ፕሬዚዳንት ፒየር ንኩሩንዚዛ ለሶስተኛ ጊዜ እወዳደራለሁ ብለው ይፋ ካደረጉና በዚያው አወዛጋቢ በተባለው ምርጫም ካሸነፉ በኋላ ነው። በወቅቱ ምርጫው አወዛጋቢ የሆነው ንኩሩንዚዛ ለሶስተኛ ጊዜ መወዳደራቸው ሕገ መንግስታዊ አይደለም በሚል መሆኑ አይዘነጋም።
በደቡብ ሱዳን ማላካል ውስጥ በሚገኘው የተባበሩት መንግስታት ድርጅት የሲቪሎች መጠለያ ካምፕ ባለፈው ወር በደረሰ ጥቃት ቢያንስ 25 ሰዎች ሞተው ወደ 120 ያህል መቁሰላቸውን የተባበሩት መንግስታት ድርጅት አስታውቋል። እንደ አውሮፓውያን ዘመን አቆጣጠር ባለፈው የካቲት 17 እና 18 ቀን የደረሱትን ጥቃቶች አስመልክቶ በተባበሩት መንግስታት ድርጅት የሰብአዊ እርዳታ ጉዳዮች ማስተባበሪያ ቢሮ ዛሬ አርብ ነው ማስተካከያውን የሰጠው።
አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። በዘንድሮው የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ የሪፐብሊካን ፓርቲውን ውክልና ለማግኘት የምረጡኝ ዘመቻ በማካሄድ ላይ የሚገኙ ተወዳዳሪዎች ከዚህ ቀደም ያልተለመዱ ስድ ቃሎችን እየተወራወሩ አምሽተዋል። በትናንት ማታ በዲትሮይት የተካሄደው ክርክር ስድብ የበዛበት እንደነበር ጠቅሶ ዊሊያም ጋሎ ተከታዩን አጭር ዘገባ አድርሶናል። ሰሎሞን ክፍሌ ያቀርባል።
በሪፐብሊካን ፓርቲው ውስጥ ጥልቅ የሆነ መከፋፈል እየታየ ባለበት ወቅት እንኳ ለፕሬዝደንትነት የሚወዳደሩት ሰዎች መለዘብ አልቻሉም። የምረጡኝ ዘመቻቸው በሙሉ በርስ በርስ መወነጃጀል፣ መሰዳደብና ያልተለመዱና በጣም የወረዱ ቃላቶችን በመጠቀም የታጀበ ነው። በትላንት ምሽቱ የዲትሮይት ክርክር ወቅትም የታየው ከዚህ ቀደምቱ የተለየ ባይሆንም የባሰ ነበር ማለት ይቻላል። ዶናልድ ትራምፕ ከተቀናቃኞቻቸው የተሰነዘሩባቸውን ከበድ ከበድ ያሉ ጥቃቶች የተከላከሉት ውሸታሙ ቴድ፣ ትንሹ ማርኮ በሚሉ ቃላቶች ነበር። በክርክሩ ወቅት የፍሎሪዳው ሴናተር ማርኮ ሩቢዮ፣ የቴክሳሱ ሴናተር ቴድ ክሩዝ እና የኦሃዮ ክፍለ ግዛት አስተዳዳሪ ጆን ኬሲች ተራ በተራ ነበር የውግዘቱን ናዳ የፓርቲውን ውክልና ለማግኘት በተቃረቡት በኒውዮርኩ ከበርቴ ዶናልድ ትራምፕ ላይ ያዥጎደጎዱት። ክርክሩ መጫጫ ታይቶበታል። እንደ ቀድሞ ሁሉ በግለሰቡ ላይ ያነጣጠሩ ስድቦችም ነበሩበት። የሪፐብሊካን ፓርቲው የ2016 ዓ ም ፕሬዝደንታዊ ምርጫ ዘመቻ አሁን ክርክሮቹን ጨምሮ ብልግና ታይቶበታል። ገና ወደ ክርክሩ በገቡ በአምስተኛው ደቂቃ ላይ ነበር ዶናልድ ትራምፕ እንትኔ እኮ ትልቅ ነው ሲሉ የተጃገኑት። ሴናተር ሩቢዮ ሲመልሱላቸው የእጆቼ መጠን ትናንሽ ከሆኑ ሌላም ነገሬ ትንሽ ይሆናል በማለት ነው። ትራምፕ ወዲያው ለአድማጮች እጆቻቸውን ከፍ አድርገው በማሳየት ችግር እንደሌለብኝ አረጋግጥላችኋለሁ አሉ። ከሁለቱም ለዩናይትድ ስቴትስ ፕሬዝደንትነት ከሚወዳደሩ ሰዎች የሚጠበቅ አስተያየት እንዳልነበር ብዙዎች ይናገራሉ። ማርኮ ሩቢዮና ዶናልድ ትራምፕ በግለሰብ ላይ ያነጣጠረውን ስድብ የጀመረው እርሱ ነው በማለት ይወነጃጀላሉ። ዶናልድ ትራምፕ በመሠረቱ ወደ ውድድሩ ከገቡ ጊዜ ጀምሮ ሩቢዮን ብቻ ሳይሆን ሁሉንም ተቀናቃኞቻቸውን በዚህ መልክ ሲያጠቁ ቆይተዋል። ይህን መሰሉን ጸያፍ ቃላት መጠቀማቸውም የሪፐብሊካን ፓርቲውን ብዙዎቹን አመራሮች እንዲሸሿቸው ምክንያት ሆኗል። ትራምፕ የፓርቲውን ውክልና ቢያገኙም እንኳ በምንም አይነት ፕሬዝደንት እንዲሆኑ አንደግፋቸውም ሲሉ አብዛኞቹ የፓርቲያቸው ሕግ አርቃቂዎችና አመራሮች አስጠንቅቀዋል። ይልቅስ ሌሎቹ ማለት ክሩዝ፣ ኬሲችና ሩቢዮ ቢቀርቡ ግን እንደሚደግፏቸው አስታውቀዋል።
የአውሮፓ ኅብረት መሪዎች ፍልሰተኞች ወደ አህጉሪቱ እንዳይገቡ በመናገራቸው የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽነር UNHCR ነቀፋ አሰማ። UNHCR ነቀፋውን ያሰማው የአውሮፓው ምክር ቤት ፕሬዝዳንት ዶናልድ ተስክ ፍልሰተኞች ወደ አውሮፓ ማምራታቸውን ወይም መሰደዳቸውን እንዲያቆሙ ትናንት ሐሙስ በማስጠንቀቃቸው ነው።
Do not come to Europe. Do not believe the smugglers. Do not risk your life.
አውሮፓ አትምጡ፣ ከየትም አገር ይሁን። ነገር ግን የኢኮኖሚ ጥገኞች ለምትሆኑ ሕገወጥ ፍልሰተኞች አንድ ነገር ማሳሰብ እፈልጋለሁ። ወደ አውሮፓ አትምጡ። ሕገወጥ አሻጋሪዎችን አትመኑ። ገንዘባችሁን በከንቱ አታባክኑ፣ ሕይወታችሁንም አትጡ። ከእንግዲህ ግሪክም ሆነች ሌሎች አውሮፓ አገሮች መተላለፊያ ወይም መሸጋገሪያ አይሆኑም።
የዩኤንኤችሲአር የአውሮፓ ቢሮ ዲሬክተር ቪንሰንት ኮችቴል ብራስልስ ውስጥ ዛሬ አርብ ለጋዜጠኞች በሰጡት ቃል ከአፍጋኒስታን፣ ከሶሪያና ከኢራቅ ፈልሰው ግሪክ ከሚገቡት ፍልሰተኞች መካከል 91 ከመቶዎቹ ግጭትና ጦርነት ሽሽት እንጂ ስራ ፍለጋ አይደለም ሲሉ ተከራክረዋል።
The inconvenient truth is that refugees are still coming to Europe because the wars in the neighborhood of Europe are not solved.
መራራው ሀቅ በአውሮፓና በአጎራባች ሀገሮች የሚካሄዱ የእርስ በርስ ጦርነቶች መፍትሄ ስላላገኙ ፍልሰተኞች ዛሬም ወደ አውሮፓ መሰደዳቸውን መቀጠላቸው ነው። አንዳንድ የአውሮፓ መሪዎች ችግሩን በግልጽ ለማስቀመጥ እንደሚሞክሩ አውቃለሁ። የሰለቸን ነገር ግን ምንድን ነው? እኛ ከአሌፖ ስለ ሸሹ ፍልሰተኞች ስናወራ ስለ ህገወጥ ፍልሰተኞች የሚደረገው ዲስኩር ነው።
በዓለም አቀፍ ህግ መሰረት ማንኛውም ግጭቶችንና ጦርነቶችን ሸሽቶ የሚፈልስ ስደተኛ ጥገኝነት የመጠየቅ መብት አለው።
በመጨረሻም በየመን ባለስልጣናት መግለጫ መሰረት አንድ የጦርተኞች መኖሪያ ቤት ሰብረው የገቡ ነውጠኞች አራት የክርስትና እምነት ተከታይ ሆኑ የህንድ መነኮሳትን ጨምሮ በትንሹ 15 ሰዎች ገድለዋል። ጥቃት አድራሾቹ ዛሬ ጧት ወደ አዛውንቱ ማረፊያ ቤት የገቡት አውቶማቲክ የጦር መሳሪያ ተኩስ ከፍቶ መሆኑን የጸጥታ ባለስልጣናቱ ጨምረው ገልጸዋል። ኤደን ከተማ ውስጥ በሚገኘው ድንበር የለሽ ሐኪሞች ሆስፒታል የሚያገለግሉ ሰራተኞችና የአካባቢው ባለስልጣናት ለጋዜጠኞች እንደተናገሩት ከተገደሉት መካከል አራቱ ህንዳውያን መነኮሳት፣ ሁለት የሆስፒታሉ ሴት ሰራተኞች፣ ስምንት አዛውንትና አንድ ዘብ ይገኙበታል። ዜናው አበቃ። ዜናዎቹን አደመጥን። አሁን የዕለቱ አብይ ርዕስ የዩናይትድ ስቴትስ የአስቸኳይ ጊዜ እርዳታ ሠራተኞች ድርቅን ለመከላከል ወደ ኢትዮጵያ መግባት ጀምረዋል። እርዳታው ዩናይትድ ስቴትስ አስቀድማ ከሰጠችው 500 ሚሊዮን ዶላር ተጨማሪ እንደሆነም ተገልጿል። ለመጪው የምርት ወቅት ለገበሬዎች ዘር ለማቅረብም ሥራ በመሥራት እንደሆነ የዩናይትድ ስቴትስ ተራድኦ ዩኤስኤአይዲ አስተዳዳሪ ጌል ስሚዝ አስታውቀዋል። ባልደረባችን ሄኖክ ሰማግዘር ጋዜጣዊ መግለጫውን ተከታትሏል፣ የሚከተለውን አጠናቅሯል።
ዩናይትድ ስቴትስ በኢትዮጵያ ለተከሰተው ድርቅ ለሚቀጥሉት ሶስት ወራት ተጨማሪ 268 ሚሊዮን ዶላር እርዳታ እንደሚያስፈልግና የአስቸኳይ ጊዜ መልስ ሰጪ ቡድን ወደ ኢትዮጵያ ልትልክ እንደሆነ የዩናይትድ ስቴትስ ተራድኦ ዩኤስአይዲ አስተዳዳሪ ጌል ስሚዝ አስታወቁ። በዛሬው ዕለት በደረሰን ዜና መሰረት በደርዘን የሚጠጉ አባላቱ ወደ ኢትዮጵያ ገብተዋል። እርዳታው ዩናይትድ ስቴትስ አስቀድማ ከሰጠችው 500 ሚሊዮን ዶላርስ ተጨማሪ እንደሆነም ተገልጿል።
We are announcing today that we are going to take a step as a contribution to that in one that we hope will lead the rest of the international community.
በዛሬው ዕለት ይፋ የምናደርገው እርዳታ ለሌሎች ለጋሽ ሀገሮች ምሳሌ የሚሆን ስልት ነው። ይህም የአስቸኳይ ጊዜ እርዳታ ሰራተኞች ቡድን ወደ ኢትዮጵያ ማሰማራት ነው። እስካሁን ያለውን አጣዳፊ ስራ የሚያስተባብሩና የሚያሳልጡ ባለሙያዎችንም ያካትታል ቡድኑ።
ቡድኑን የሚመሩት ኬት ፋርንስወርት የተባሉና በአስቸኳይ እርዳታ አቅርቦት ከፍተኛ ልምድ ያላቸው ሴት ናቸው። ከኢትዮጵያ መንግሥትና ከሌሎች አጋሮች ጋር በትብብር እንደሚሰሩም ተገልጿል። ኤልኒኞ የሚባለው የአየር ጸባይ ለውጥ ብዙ አካባቢዎችን እያወከ ይገኛል። በደቡባዊ አፍሪካም እየተስፋፋ ሄዷል። በላቲን አሜሪካም ጉዳት አድርሷል። እንደ ኢትዮጵያ ግን የበረታበት አካባቢ የለም ብለዋል የዩናይትድ ስቴትስ ዓለም አቀፍ እርዳታ ድርጅት ዩኤስአይዲ ዋና ሥራ አስኪያጅ ጌል ስሚዝ። የተባበሩት መንግስታት ድርጅት በቅርቡ በኢትዮጵያ ባደረገው ግምገማ መሰረት ለሚቀጥሉት ሶስት ወራት 268 ሚሊዮን ዶላርስ የሚያወጣ እርዳታ ያስፈልጋል። ዩናይትድ ስቴትስ በዚህ ረገድ እርዳታ ማቅረብ ብቻ ሳይሆን ለሚቀጥለው የምርት ወቅትም ገበሬዎች ከጉዳታቸው እንዲያንሰራሩና እንዲያገግሙ የሚያስችሉ ስራዎችን አስቀድማ ለማከናወን ያላትን እቅድ ጌል ስሚዝ ሲያስረዱ
We are also moving seeds, $4 million worth of seeds very quickly now.
አራት ሚሊዮን ዶላርስ የሚያወጡ ዘሮችን በፍጥነት እያቀረብን ነው። ገበሬዎች ዝናብ ካገኙና ዘር መዝራት ከቻሉ አሁን ቢቸግራቸውም ለሚቀጥለው የምርት ወቅት ጥገኛ አይሆኑም። በዚህ ረገድ ድጋፍ መስጠት እንሻለን።
በኢትዮጵያ 10 ሚሊዮን ሰዎች አስቸኳይ እርዳታ እንደሚያስፈልጋቸው የገለጹት የዩኤስኤአይዲ አስተዳዳሪ ጌል ስሚዝ ወደ ኢትዮጵያ የአስቸኳይ ጊዜ ረዳት ቡድን መላክ ያስፈለገው ሁኔታው ከመባባሱና ሰውነታቸው የተጎዳ ሕፃናት ምስል በመገናኛ ብዙሃን መታየት ከመጀመሩ በፊት አስቀድሞ ሁኔታውን ከአጋሮች ጋር ለማረጋጋት ነው ብለዋል። ይህንን ስል አሉ ጌል ስሚዝ
Now I don't want to underestimate the fact that it's already having impact. There've been losses to livestock. There are signs and growing signs of malnutrition.
ድርቁ እስካሁን ጉዳት አላደረሰም ለማለት እንዳልሆነ ይሰመርበት። ከብቶች ሞተዋል። የምግብ እጥረት ጉዳት ምልክቶችም እየጨመሩ ነው። ገበሬዎች ችግር የመቻል ልምዳቸውን ተጠቅመው የሌለ ጥሪታቸውን አሟጠው እጅግ ወደ ከፋ የድህነት አዘቅት ሲገቡ ለማየት አንፈልግም። እዚህ ላይ ቁልፍ ስራችን ሁኔታው ወደ አስቸኳይ ጊዜ እወጃ ከመሸጋገሩ በፊት የማረጋጋት ስራ መስራት ነው።
የኢትዮጵያ መንግስት እርዳታውን የፖለቲካ ድጋፍ ለማሰባሰብ እንዳይጠቀምበት ከዚህ ቀደም የሰብአዊ መብት ተሟጋች ድርጅቶች መረጃ ሲያወጡ እንደነበር ተጠቅሶ የቀረበውን ጥያቄ ሲመልሱ
Making sure that assistance gets to the areas where it's needed is a priority and something we focus on in every operation we conduct.
እርዳታው በችግሩ ለተጎዱ ሰዎች እንዲደርስ በማንኛውም መልኩ ስራችን አትክሮት የምንሰጠው ጉዳይ ነው። በዚህ ረገድ ጉዳት የደረሰባቸው አካባቢዎችን በካርታ ላይ አስቀምጠናል። የምግብ እርዳታ የሚፈልግባቸው አካባቢዎችን ሰዎች የጉዳት ተጋላጭነታቸው ያየለባቸውን ስፍራዎች ለይተናል። ስለዚህ የምናደርገው ነገር ቢኖር ካርታውን መከተል ነው። የተረጋገጡ ሐቆችና አሃዞችን ይዘን በካርታው እየተመረን በፍጥነት እርዳታ እናደርሳለን። 2 ሚሊዮን አርብቶ አደሮች በውሃ ጥረት መጎዳታቸውን እናውቃለን። እነዚህ መረጃዎች ናቸው ወደዚህ አካባቢዎች የሚመሩን።
ጌል ስሚዝ በጋዜጣዊ መግለጫው ሌሎች ዓለም አቀፍ ለጋሽ ድርጅቶች በፍጥነት ወደ ኢትዮጵያ እርዳታ እንዲያደርሱ ጠይቀዋል። የኢትዮጵያ መንግስትም ድርቁን ለመከላከል ከፍተኛ በጀት ማቅረቡን አስታውሰዋል። በአሁኑ ወቅት ኢትዮጵያ ባለፉት 50 ዓመታት ከታዩ ድርቆች የከፋ ሁኔታ ላይ እንዳለችም ተገልጿል። ለአሜሪካ ድምጽ ሬዲዮ ሄኖክ ሰማግዘር ነኝ።
መጽሔቱ ትንታኔ ወደሚያደርግበት ክፍል እናልፋለን። የፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት ፍርድ ቤት በመድፈር የተፈረደባቸው የእነ አቶ ዳንኤል ሽበሺ ቅጣት የሚጀምረው ድርጊቱን ከፈጸሙበት ቀን አንስቶ መሆኑን አስታወቀ። አንደኛ ተከሳሽ አቶ ዘላለም ወርቃገኘው ያቀረቡትን የክስ ይሰረዝልኝ ጥያቄ ውድቅ አድርጓል። ፍርድ ቤቱ ለውሳኔ ተለዋጭ ቀጠሮም ሰጥቷል። መለስካቸው አማሃ ዘገባ አለው።
ፍርድ ቤቱ መዝገቡን ዛሬ ቀጠረው በሶስት ጉዳዮች ላይ ብይን ለመስጠት እንደሆነ አስታውሶ ብይኖቹን ይፋ አድርጓል። የመጀመሪያው ነሐሴ 14 ቀን 2007 ዓ.ም ይኸው ችሎት በሰጠው ብይን መሠረት በእነ አቶ ዘላለም ወርቃገኘው መዝገብ አቃቢ ሕግ በሽብር ድርጊት ክስ ከመሠረተባቸው 10 ሰዎች መካከል የቀድሞው አንድነት ፓርቲ አመራር አባላት አቶ ሀብታሙ አያሌውና አቶ ዳንኤል ሽበሺ፣ የሰማያዊ ፓርቲ አመራር አባል አቶ የሸዋስ አሰፋ፣ የአረና አመራር አባል አቶ አብርሃ ደስታ እንዲሁም አቶ አብርሃም ሶሎሞን የቀረበባቸውን ክስ መከላከል ሳያስፈልጋቸው በነጻ አሰናብቷቸዋል። ይሁንና ሶስቱ ማለትም አቶ ዳንኤል ሽበሺ፣ አቶ አብርሃ ደስታና አቶ የሸዋስ አሰፋ በክርክሩ ሂደት ፍርድ ቤት በመድፈር ወንጀል የተፈረደባቸው በመሆኑ እስከዛሬም ከእስር እንዳልተፈቱ በመጥቀስ ቅጣቱ ከመቼ ጀምሮ እንደሆነ እንዲገለጽላቸው ያቀረቡት አቤቱታ ነበረ። ፍርድ ቤቱ ይህን በተመለከተ ቅጣቱ መቆጠር የሚጀምረው አቤት ባዮቹ እጃቸው ከተያዘበት ቀን ጀምሮ ሳይሆን ፍርድ ቤት ደፍራቸዋል ከተባሉበት ከመጋቢት 1 ቀን 2007 ዓ.ም ጀምሮ እንደሆነ ግልጽ አድርጓል። አንደኛው ተከሳሽ አቶ ዘላለም ወርቃገኘው ቀደም ባለው ቀጠሮ ለፍርድ ቤቱ ባቀረቡት አቤቱታ ከቆጠሯቸው ምስክሮች መካከል አቶ አንደርጋቸው ጽጌ ሊቀርቡላቸው እንዳልቻሉ፣ ይኸው ፍርድ ቤት ከአንድ ጊዜም ሁለት ጊዜ ይዟቸዋል ለተባለው ብሔራዊ የጸረ ሽብር ግብረ ኃይል ትእዛዝ ሰጥቶ ምስክሩ እንዳልቀረቡ አውስተው፣ ስለዚህ እኚህ ምስክር ሊቀርቡ እንደማይችሉ እየታወቀ ከዚህ በኋላ በቀጠሮ መመላለስ እንደማይፈልጉና ከእኚህ ምስክር ጋር ተያይዞ በክሱ ውስጥ የሰፈረው ፍሬ ነገር እንዲሰረዝላቸው አመልክተዋል። አቃቤ ሕግ በበኩሉ በክሱ የሰፈረው ፍሬ ነገር የሚሰረዝበት ሕጋዊ አግባብ እንደሌለ መቃወሙንም ፍርድ ቤቱ አስታውሷል። ጨምሮም ተከሳሽ ለምስክሩ መጥሪያ በተገቢው መንገድ ሰጥተው ለመቅረብ እንዳልቻሉ የሚያረጋግጥ ማስረጃ በመዝገቡ ውስጥ ስላልተገኘ ከእኚህ ምስክር ጋር የተያያዘው የክሱ ፍሬ ነገር ይውጣልኝ የሚለውን የተከሳሽ ማመልከቻ ውድቅ አድርጎታል። በተለይ ይህን ብይን በተመለከተ ግልጽ እንዲያደርጉልኝ በዚህ መዝገብ የስድስተኛ ተከሳሽ የአቶ ዮናታን ወልዴ ጠበቃ አቶ አምሃ መኮንንን ጠይቄያቸው ነበረ።
ፍርድ ቤቱ እውቅና ያልሰጠው ለእኚህ ምስክር መጥሪያ መድረሱን ጉዳይና ምስክሩ ሊቀርቡ የማይችሉ መሆናቸውን እንደውም ፍርድ ቤቱ ዛሬ ሲያትት ሊቀርቡ የማይችሉ መሆናቸውን ፍርድ ቤቱ ግምት ይውሰድልኝ ብሏል ነው ያሉት። ፍርድ ቤቱ ግን ግምት የሚወስድበት ምክንያት የለም። አንደኛ ሊያቀርባቸው የሚችለው አካል በትክክል አልታወቀም። ያ ሊያቀርባቸው የሚችለውም አካል ላቀርባቸው አልችልም ብሎ በግልጽ ለፍርድ ቤቱ የሰጠው ማረጋገጫ የለም። እንዲህ አይነት ማረጋገጫ ከመዝገቡ ጋር አልተያያዘም። በዚህ ምክንያት አቶ ዘላለም ወርቃገኘው የራሳቸውን መከላከያቸውን የማቅረብ መብታቸውን እንደተዉ ነው የምቆጥረው በሚል ነው እንግዲህ ፍርድ ቤቱ
ግን እኒ ሰውዬ ያለ ጥርጥር በእስር ላይ እንዳሉ ፍርድ ቤቱ ያውቃል። ይህን ከግንዛቤ መግባት አይገባውም አንድ ፍርድ ቤት?
ትክክል ነው። ታስረው ነው ያሉት። እንግዲህ አንዱ በተለየ ፌር ትራያል መመዘኛ ኮምፐልሰሪ ፕሮዳክሽን ኦፍ ኤቪደንስ ወይም በተለይ ተከሳሽን በተመለከተ መከላከያውን ሊያቀርብ ወይም መከላከያዎቹ እንዲቀርቡለት የማስገደድ ኃላፊነት ነው። በተለይ ይሄ ኃላፊነት ደግሞ
ፍርድ ቤቱ ነው ኃላፊነት ያለው።
ትክክል፣ በትክክል። በተለይ ተከሳሽ ታስሮ ባለበት ሁኔታ ደግሞ ይሄ ፍርድ ቤት ኃላፊነት ከፍ ያለ ነው የሚሆነው፣ ምክንያቱም ተንቀሳቅሶ መከላከያውን ሊያቀርብ የማይችል መሆኑ ስለሚታወቅ። አሁን በዛሬው የፍርድ ቤቱ ትዕዛዝ ላይ ለእኔ እንደገባኝ እስከ መጨረሻው ድረስ ተሂዶ ምስክሩን አቶ አንዳርጋቸውን ሊያቀርብ የሚችለው አካልም ታውቆ የአካልም ላቀርባቸው አልችልም የሚል ማረጋገጫ መቅረብ ነበረበት። ተከሳሹም እስከዚህ ደረጃ ድረስ መሄድ ነበረበት። መሀል ላይ ግን ፍርድ ቤቱ ግምት ይውሰድልኝ ብሎ በራሱ ጊዜ ከዚህ በኋላ ምስክሩ እንዲቀርቡ አይታዘዝብኝ ማለቱ የእሱ የራሱ ጉዳይ ነው። ለፍርድ ቤቱ ግን እኚህ ምስክር ሊቀርቡ የማይችሉ መሆኑን የተረጋገጠበት ሁኔታ የለም የሚል ነው።
በሶስተኛ ደረጃ በዚሁ መዝገብ ክስ ተመስርቶባቸው እንዲከላከሉ የተበየነባቸው እነ አቶ ዮናታን ወልዴ፣ ሰለሞን ግርማ፣ ባህሩ ደጉ እና ተስፋዬ ተፈሪ የመከላከያ ማስረጃዎቻቸውን ማቅረባቸውንና የመከላከያ ምስክሮቻቸውን አሰምተው እንዳበቁ በመግለጽ የአንደኛ ተከሳሽ አንድ ምስክር አቶ አንዳርጋቸው ጽጌ ሊቀርቡ ባለመቻላቸውና የእነሱም ውሳኔ በመጓተቱ ጉዳያቸው ተለይቶ እንዲታይላቸው ያቀረቡት አቤቱታ ቀደም ሲል በአንደኛ ተከሳሽ በተሰጠው ብይን መልስ በማግኘቱ አቤቱታው ታልፏል ሲል ፍርድ ቤቱ አስታውቋል። ስለሆነም ፍርድ ቤቱ በዚህ መዝገብ ውሳኔ ለማሰማት መጋቢት 29 ቀን 2008 ዓ.ም ቀጠሮ ቆርጧል። ሁለቱም ወገኖች ማለትም አቃቤ ሕግና ተከሳሾቹ የክርክር ማቆሚያ ሐሳባቸውን ከቀጠሮ ቀደም ብለው በጽሑፍ ለፍርድ ቤቱ እንዲያቀርቡም ትዕዛዝ ሰጥቷል። አቃቤ ሕግ በዚህ መዝገብ በአስር ሰዎች ላይ የሽብር ወንጀል ክስ መስርቶ ላለፉት 17 ወራት ክርክሩ ዘልቋል። ከእነዚህ አምስቱ በነጻ መሰናበታቸውንና አምስቱ ደግሞ እንዲከላከሉ ፍርድ ቤቱ መወሰኑንም መዘገባችን አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አድማጮች፣ ቀጣዩ የትንታኔ ርዕስም እዚያው ኢትዮጵያ ያቆየናል። ባለፈው ሳምንት ረቡዕ የካቲት 16 ቀን 2008 ዓ.ም ሌሊት በምዕራብ ሸዋ ዞን ቶኬ ኩታዬ ወረዳ ጎሮ ከተማ ውስጥ ሞትማ ፈየራ የተባለ የ20 ዓመት ወጣትና የ10ኛ ክፍል ተማሪ በታጣቂዎች መገደሉን ለቤተሰቡ ቅርበት እንዳላቸው የገለጹ ምንጮች ለአሜሪካ ድምፅ ተናግረዋል። የወረዳው ፖሊስ ኃላፊዎች ስለ ጉዳዩ የሚያውቁት ነገር እንደሌለ ሲናገሩ፣ የወረዳው መስተዳድር በበኩላቸው የሟቹን አስከሬን መመልከታቸውን አስረድተው በማን ተገደለ ስለሚለው ግን የሚያውቁት ነገር እንደሌለ ገልጸዋል። ጃለን የገመዳ ያጠናቀረችውን ዘገባ ጽዮን ግርማ ታቀርባለች።
ሞትማ ፈየራ የ20 ዓመት ወጣትና የ10ኛ ክፍል ተማሪ ነበር። ለቤተሰቡ ቅርበት እንዳላቸው የገለጹልን ምንጮች ረቡዕ የካቲት 16 ቀን 2008 ዓ.ም በመንደራቸው ተፈጸመ ያሉትን ሁኔታ ሲናገሩ፣ በዚህ ዕለት ማምሻውን የመንደሩ ውሾች እንግዳ ሰው ማየታቸውን በሚናገር መልኩ ከፍተኛ ጩኸት እንዳሰሙ ይገልጻሉ። የውሾቹን ጩኸት ሰምተው ወደ ደጅ ሲወጡም አምስት ጠቆር ያለ መልክ ያለው ዩኒፎርም የለበሱ ታጣቂ ፖሊሶች በግቢ ውስጥ ተበታትነው ቆመው መመልከታቸውን የአይን እማኝ ነኝ ያሉ ምንጮቹ ይናገራሉ። ታጣቂዎቹን ከተመለከቱም በኋላ ስለሆነው ሁኔታ እኚሁ የአይን እማኝ ሲናገሩ፣
ሞትማን ከቤት አውጡት አሉ። ሞትማ ቤት ውስጥ የለም፣ ትምህርት ቤት እንደሄደ አልተመለሰም የሚል ምላሽ ተሰጣቸው።
በዚህን ጊዜ በግቢ ውስጥ የነበረውን የሟቹን ታናሽ ወንድም የአስር ዓመት ልጅ ለመምታት ሲንደረደሩ እናት ልጄን አላስነካም ብለው ወደ መሀል መግባታቸውን እኚሁ የአይን እማኝ ይገልጻሉ። በመጨረሻም ሟች ወጣት ሞትማ በግቢ ውስጥ ባለመገኘቱ አባት አቶ ፈየራ ቶሎሳና የአስር ዓመቱ ልጃቸው ሲሳይን አንድ ላይ ይዘዋቸው ጉሮ ሰሌ ውስጥ ወዳለው የወታደር ካምፕ እንደወሰዷቸው ይገልጻሉ።
በቤተሰቦቹ መኖሪያ ቤት አካባቢ እየሆነ የነበረው ሁኔታ ደስ ስላላለው ለጥናት ሲሉ ከጓደኞቹ ጋር ወደ ተከራዩት ቤት አምርቶ እዛ ነበር ያለው። ታጣቂዎቹ ሌሊት ላይ ቤቱን ወደ አከራዩት አቶ ተሰማ መኖሪያ ቤት ሄደው የውጭውን በር አንኳኩ። ትንንሽ ልጆች ከፈቱላቸው። ታጣቂዎች መሆናቸውን ያወቀው ሞትማ በአጥር ዘሎ ለመውጣት ሲሞክር በታጣቂዎቹ በተተኮሰበት ጥይት እግሩን ተመቶ ወደቀ። በወደቀበት ደግሞ ሲመቱት ህይወቱ አለፈ።
ያይንማኙ አያይዘው ጣዋት ነክቶ ሰው ቤቱን መክፈት ሲጀምር ሁሉም ሰው የሆነውን እንዳየና የሟች ሞትማ ስክሬንም ወደ ቤተሰቦቹ ቤት እንደተወሰደ ተናግረዋል። ወጣት ሞትማ ፈየራ በተተኮሰ ጥይት ህይወቱ ማለፉን ከሰማን በኋላ ወደ ቶኬ ኩታዬ ወረዳ ፖሊስ ቢሮ ደውለን ኢንስፔክተር ጉንፋ አበበን አነጋግረናቸው ነበር።
እኔ ከዚያ ቦታ ከኃላፊነት ከለቀቅ 2 ሳምንት ሆኖኛል። ስለዚህ ጉዳይ ምንም መረጃ የለኝም። ወክሎቼ እዚያ ይገኛሉ።
ለቶኬ ኩየራ ወረዳ አዲስ ተወክለዋል ወደ ተባሉት ዋና ኢንስፔክተር ጉዲሳ በየራን ደውለን ጠየቅናቸው።
እዛኒ ተጋፈተማ ፖሊሲ አናሰና ታይረጨን ግራ ገሩሞ
እኔ የወረዳው ፖሊስ ኃላፊ ሆኜ ወደዚያ ሄድኩ። ቢሆንም ገና ስራ አልጀመርኩም። ስራ ከጀመርኩ በኋላ የተፈጸመውን አስመልክቶም መናገር እንጂ እኔ ከመምጣቴ በፊት ተፈጸመ በተባለ ጉዳይ ላይ የምናገረው አይኖርም። ግድያው ተፈጸመ በተባለበት በዚያ ሳምንት እኔ ከዚያ አልነበርኩም።
ግድያው ተፈጸመበት ወደ ተባለው የጎሮ ሰሌ ከተማ ምክትል አስተዳዳሪ አቶ ዶሮ ሲቃ ጋር ደወልን።
ረቡዕ የካቲት 16 ከሌሊቱ 8 ሰዓት ተኩል ላይ መሳሪያ መተኮሱን ሰማን። ጠዋት 12 ሰዓት ላይ ልጁ መሞቱን ነገሩንና ከእንቅልፍ ተነስተን ስንሄድ ሕይወቱ አልፏል። በሁለት ጥይት መመታቱን አረጋገጥን። ሲገደል በቦታው ስላልነበርን ግን ማን እንደገደለው አናውቅም።
ያማማቱን ሁኔታ ለማጣራት ፖሊስ ከሟች ጋር የነበሩ ወጣቶችን ይዞ እንደነበርና ከነርሱ የምርመራ ቃል ተገኘ ነው ያሉትን ሲናገሩም
ጆሎኒ ዳማማኒ ዱፋማኒ ሁምና ወራናቱ
ከነርሱ ጋር የነበሩና ተይዘው የተጠየቁ ልጆች እንደገለጡት የመንግስት ኃይሎች መተው በሩን ከፊት ለፊት ሰብረው ገቡ። ልጁ በጓሮ ሲወጣ በሁለት ጥይት መተው ገደሉት ነው የሚሉት። እኛም በደረስንበት ጊዜ በማድቤትና ከዋናው መኖሪያ ቤት መካከል አስከሬን ወድቆ ተመልክተናል።
እስካሁን የፖሊስ ምርመራ አጣርቶ የደረሰበት ነገር እንደሌለ የተናገሩት አቶ ዲቃ ሟቹ በምን እንደተጠረጠረ ባያውቁም የዚያን ቀን ወጣቶቹ መንገድ ዘግተው መዋላቸውን ገልጸው እርሳቸው ከአካባቢው ሕዝብ ባገኙት መረጃ ሟች በዚያን ቀን በቦታው እንዳልነበር እንደሰሙም ተናግረዋል።
የብሪታንያ ጠቅላይ ሚኒስትር ዴቪድ ካሜሩን ፈረንሳይ ውስጥ ካሌ በተባለችው የወደብ ከተማ ስደተኞችን ለማስፈር በሚካሄደው ሥራ ለመርዳት ገንዘብ እንደሚሰጡ ትናንት አስታወቁ። የፈረንሳይና ብሪታንያ መሪዎች ስለ ስደተኞቹ በተነጋገሩበት ወቅት ነበር ካሜሩን ገንዘብ እንደሚሰጡ ያስታወቁት። ሊዛ ብራያን ከፓሪስ የላከችውን ዘገባ አዳነች ፍሳዬ ታቀርባለች።
ጠቅላይ ሚኒስትር ዴቪድ ካምሮን ካሌ ላሉት ባለሥልጣኖች ተጨማሪ 24 ሚሊዮን ዶላር እንደሚሰጡ ያስታወቁት ስደተኞቹ ጃንግል በተባለው ደሳሳ ሰፈር ቤቶችን ከሚያፈርሱ ቡድኖች ጋር በተጋጩበት ወቅት ነው።
ገንዘቡ ሰዎቹን ካሌ ላይ ከሚገኙት ሰፈሮች ወደ ሌሎች የፈረንሳይ ቦታዎች ለማዛወር ለሚደረገው ጥረት ይረዳል። ጥገኝነት የሚያስፈልጋቸው መጤዎችን መልሰን ወደ ሀገራቸው ለመላክም በህብረት እንሰራለን።
ካምሪዮን ይህን ያሉት በሰሜን ፈረንሳይ ከፕሬዚደንት ፍራንሷ ኦላንድ ጋር ተገናኝተው ከተነጋገሩ በኋላ ነው። አሁንም ወደ አውሮፓ በመጉረፍ ላይ ያሉት በብዙ ሺህ የሚቆጠሩ ስደተኞች አያያዝ ጉዳይ በአውሮፓ ሀገሮች መካከል የተፈጠረው ክፍፍል እየተባባሰ ሄዷል። የአውሮፓ ካውንስል ፕሬዚደንት ዶናልድ ታስክ በኢኮኖሚ ችግር ምክንያት የሚፈልሱት ሰዎች አውሮፓ መግባት እንዳይሞክሩ መክረዋል። ካሌ ያሉት የፈረንሳይ ባለሥልጣኖች መጤዎችን ከጃንግል ወደ ሌሎች ቦታዎች አዛውረው እያሰፈሩ ነው። ብዙዎቹ ካለፍላጎታቸው እንደሚወሰዱ ተዘግቧል። ባለሥልጣኖች ስደተኞቹን የሚያሰፍሯቸው የተሻለ ንጽህናና የተሻለ አቅርቦት ባላቸው እንዲሁም ሰብአዊ ክብራቸው በሚጠበቅባቸው ቦታዎች ላይ ነው ይላሉ። ብሪታንያ ቤተሰብ የሌላቸው ለአካለ መጠን ያልደረሱ ልጆችን እንደምትቀበል ካምሮን ያስታወቁ ቢሆንም ጃንግል ያሉት ስደተኞች ወደ ብሪታንያ እንዳያመሩ ታግደዋል። በካሌ ያለው ሁኔታ ሁለቱን ሀገሮች ሲያቃቅር ቆይቷል። የፈረንሳይ የኢኮኖሚ ሚኒስትር ብሪታንያ ከአውሮፓ ህብረት አባልነት ከወጣች በካሌ የሚደረገው የድንበር ቁጥጥር ሊቀር ይችላል ማለታቸው ራሱ በሁለቱ ሀገሮች መካከል ያለውን ውጥረት አባብሷል። የፈረንሳዊ ፕሬዚደንት የኢኮኖሚ ሚኒስትሩን ማስጠንቀቂያ ባያስተጋቡም ብሪታንያ በአውሮፓ ህብረት አባልነት እንድትቀጥል ወይም እንድትወጣ በመጪው ሰኔ ወር በሚደረገው ህዝበ ውሳኔ መራጮች መውጣቱን ከመረጡ የፋይናንስና ሌሎች አንደምታዎች መከተላቸው አይቀርም ሲሉ ነበር ያስገነዘቡት።
ይህ የአሜሪካ ድምፅ ራዲዮ ጣቢያ በ19 በ22 እና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ ዝግጅት ነው። አስተናጋጆች ሰለሞን ክፍሌና
አዲሱ አበበ ነን። እስከ ምሽቱ አራት ሰዓት ከእናንተ ጋር እንቆያለን። እናንተም አብራችሁን ቆዩ።
አሁን ደግሞ ከእናንተ ከደረሱን አስተያየቶች አንድ ሁለቱን እናሰማለን።
አብዮች እንኳን ደረሳችሁ። ለአድዋ ድል ጥያቄ ነበረኝ። አጼ ምኒልክ ሐውልት ልጆኜ ጋሻ ነበረው። ከዛ ከተወሰነ ጊዜ በኋላ ጋሻው የለም እና ማን እንዳነሳው ከእጃቸው ሲጠይቁና መልስ መልሱልኝ ደስ ይለኛል። አመሰግናለሁ። ከዲሲ
ውድ የቮይስ ኦፍ አሜሪካን ጣቢያ የአማርኛ አገልግሎት፣ በእውነት የአድዋን በዓልን በተመለከተ በጣም በጥሩ ሁኔታ ነው የዘገባችሁት። ሁልጊዜ እንግዲህ እኛ የምንፈልገው ፖለቲካውን፣ አስተዳደሩ፣ ሌላውንም ነው የምንፈልገው። ይሄ መረሳት የሌለበት ጉዳይ ነው። በእውነት ግን በጣም የአዲስ አበባ ዩኒቨርሲቲ ምሁርም ታሪኩን አስቀምጦታል። በጣም ነው የምናመሰግነው። ታሪኮች በሙሉ በእንደዚህ አይነት በመዘገቡ ጥሩ ነው። ሌሎች ነገሮች ይቁ ማለት አይደለም። ሁልጊዜ ግን አዲስ አበባ ዩኒቨርሲቲ መምህሩ ያስቀመጡት ታሪክ ሁላችንም የሚያሳዘነን ስለሆነ፣ ነገር ግን ይህንን ታሪክን በሚገባ ስለዘገባችሁ በጣም እናመሰግናቸዋለን፣ እንወዳቸዋለን። በጣም እናመሰግናለን።
ሄሎ፣ ጤና ይስጥልኝ የቪኦኤ አዘጋጆችና ድምተኞች በሙሉ። ፍቅረ ስላሴ ታደሰ ካናዳ ነው የምደውለው። በኢትዮጵያ ውስጥ በኦሮሚያ አካባቢ ያሉ የመንግስት ባለስልጣኖች ስራቸውን እንደለቀቁና በምትካቸው ሌላ ባለስልጣን እንደተሾመ ዘግባቸዋል። እኔ ለኢትዮጵያ መንግስት እንዲሁም ለጠቅላይ ሚኒስትር በማስተላልፈው መልእክት ምንድን ነው? ጉልቻ ቢለዋወጥ ወጥ አያጣፍጥም የሚባል አባባል አለና እባክዎ ጊዜው ሲያመሽ የሰዎች መለዋወጥ ሳይሆን የሚያስፈልገው በአሁኑ ሰዓት ለኢትዮጵያ ሀገራዊ እርቅ ነው የሚያስፈልገው። ቀደም ብለን በታሪክ እንደምናውቀው በአጼ ኃይለ ስላሴም ጊዜ የካቢኔ ለውጦች ተደርገው ነበረ። የመጣውን እሳት ሊያቀዝቅዘው አልቻለም። በደርግ ዘመንም እንዲሁ የስልጣን መሸጋሸግ ተደርጓል። ያም ደርግን ከመውደቅ አላዳነውም። ስለዚህ አሁንም የአገራችንን ሁኔታ ግራና ቀኝ ተመልክተው ያሉ ተቃዋሚዎች፣ አገር ውስጥ ያሉ ተቃዋሚዎች እየተባለ ከሚነገር ይልቅ ሁሉንም በኢትዮጵያ ጉዳይ ላይ ያገባኛል የሚለውን ማንኛውንም ድርጅት አቅርበው ስለ ሀገራችን ቢያስቡና ቢመክሩ ቢዘክሩ የተሻለ ይመስለኛል።
ፕሮግራማችንን ተከታትላችሁ ለምጽፉትና ለምትልኩት አስተያየት እናመሰግናለን። ሌሎቻችሁም እንዲሁ አስተያየት ላኩልን። 2022059942 የውስጥ መስመር 14 ነው። ወደ ሁለተኛው የፕሮግራም አጋማሽ ተሸጋግረናል። አፍሪካ በጋዜጦች አዘጋጅና አቅራቢ አዳነች ፍሳይ።
አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። በኢትዮጵያና በደቡባዊ አፍሪካ የገባው ከባድ ድርቅ፣ 20 የዩናይትድ ስቴትስ ጠበብት ኢትዮጵያን ለመርዳት እንደተላኩ ተገለጸ፣ በምዕራብ አፍሪካ የሱስ አስያዥ መድኃኒት ዝውውር መበራከቱ ታወቀ የሚሉትን ርዕሶች ነው በዛሬው ቅንብራችን የምንመለከተው። ኒውስዊክ የተባለው መጽሔት ድረገጽ ላይ የወጣ ጽሑፍ በኢትዮጵያና በደቡባዊ አፍሪካ ስለተከሰተው ከባድ ድርቅ ሲዘግብ በአስርተ ሚሊዮኖች የሚቆጠሩ ሰዎች የረሃብ ቀውስ እንደተደቀነባቸው ገልጿል። ሰብል ጠፍቶ ቁም እንስሳት እየተመናመኑ እንደሆነም ጠቁሟል። በደቡባዊ አፍሪካ በተከሰተው አስከፊ ድርቅ ምክንያት 14 ሚሊዮን የሚሆኑ ሰዎች የረሃብ አደጋ እንደተደቀነባቸው የተባበሩት መንግስታት ድርጅት ባለፈው ወር ገልጿል። የዩናይትድ ስቴትስ ሚዲያ ትኩረት ያላገኘ አስከፊ ድርቅ በዓለም አየር ንብረት ላይ ከፍተኛ ትርምስ በመፍጠር ላይ ያለው ኤል ኒኖ ካስከተላቸው እጅግ አስከፊ አንደምታዎች አንዱ ሊሆን ይችላል ሲል ዘግቧል። ደቡብ አፍሪካ ውስጥ ባለፈው ታህሳስ ወር ባበቃው ዓመት የተከሰተው ድርቅ እንደ አውሮፓ አቆጣጠር ከ1904 ዓ.ም አንስቶ ማለትም ከ111 ዓመታት ወዲህ ያልታየ አይነት አስከፊ ድርቅ እንደሆነ ታውቋል። የተባበሩት መንግስታት ድርጅት በገለጸው መሰረት በዚምባብዌ፣ ማላዊ፣ ዛምቢያና በሌሎችም ደቡባዊ አፍሪካ ሀገሮች የድርቁ አስከፊነት በ35 ዓመታት ውስጥ ያልታየ ነው። አንዱ ችግር በእነዚህ ሀገሮች የሚመረተው ምርት በአብዛኛው ለመስኖ አገልግሎት ተደራሽነት በሌላቸው አነስተኛ ይዞታ ባላቸው አርሶ አደሮች በመሆኑ ከራሳቸው ፍጆታ አልፎ ለገበያ እንደማይተርፍ ኒውስዊክ መጽሔት ድረገጽ ላይ የወጣው ጽሑፍ አስረድቷል። በደቡባዊ ዚምባብዌ ማዳኖምቤ በተባለው መንደር ቤተሰቦች ለሁለት ሳምንታት ያህል የሚጎረስ ምግብ እንዳላገኙ፣ ሰብሉ ደርቆ በቀረባቸው ማሳዎች ላይ የመነመኑ አህዮች ሲግጡ እንደሚታዩ ዘገባው ጠቅሷል። ዚምባብዌ ባለፈው ወር ከተባበሩት መንግስታት ድርጅት የምግብ መርሃ ግብርና ከሌሎች ለጋሽ ድርጅቶች ረድኤት ለማግኘት ስትል ባለፈው ወር የአስቸኳይ ጊዜ አስተዳደር አውጃለች። ኢትዮጵያ ውስጥ ደግሞ እስካሁን ባለው ጊዜ ከሚያስፈልገው የረድኤት መጠን የተገኘው 1/4 ገደማ ብቻ ነው። አሁን ያለው የምግብ አቅርቦትም እስከ ሚያዝያ ወር ባለው ጊዜ ውስጥ ሊያልቅ እንደሚችል ዘገባው ጠቁሟል። የድንበር አልባ ሐኪሞች ቃል አቀባይ በገለጸው መሰረት ኢትዮጵያ ውስጥ እስካሁን ባለው ጊዜ በረሃብ ደረጃ ላይ ባይደርስም በመጪው የክረምት ወራት በቂ ዝናብ ካልተገኘ ብዙ ሰዎች በበቂ ምግብ እጦት ሊያልቁ ይችላሉ ማለቱን ኒውስዊክ ድረገጽ ላይ የወጣው ጽሑፍ ጠቅሷል። ደግነቱ የመጣው ቢመጣ ከቀድሞዎቹ የድርቅ ወቅቶች የተሻለ ፖለቲካዊ መረጋጋት አለ። ባለፈው ዓመት በቂ ዝናብ ባልተገኘበት ወቅት መንግስት የድርቁን ሁኔታ ለማስታገስ መንቀሳቀስ ጀመረ። መሐመድ አብደላ የተባሉ በምስራቅ ሐረርጌ ደጋማ ቦታዎች የሚኖሩ አርሶ አደር ከ31 ዓመታት በፊት ከባድ ድርቅ ገብቶ በነበረበት ወቅት አስታውሳለሁ፣ ሰዎች እርዳታ ፍለጋ ይሰደዱ ወይም ባሉበት ይሞቱ ነበር። አሁን ግን መንግስት ሰዎች ለመሰደድ ከመገደዳቸው በፊት በጊዜ እየደረሰ ነው ማለታቸውን ዘገባ አውስቷል። ዝናብ ሳይዘንብ ቀርቶ ረድኤት ካልተገኘ ግን ሰው ያልቃል ማለታቸውን ዘገባው ጨምሮ ገልጿል። በአሁኑ ወቅት ኢትዮጵያ ውስጥ ድርቅ የተከሰተው ኤልኒኖ በተባለው የአየር ለውጥ መሆኑ ሲገለጽ ቆይቷል። በኤልኒኖ ወቅት የፓሲፊክ ውቅያኖስ ውሃ ሲሞቅ የሚኖረው ተፈጥሯዊ የአየር ዝውውር ያዘግምና በዓለም ዙሪያ በሚኖረው ዝናብ ላይ የተለያዩ አንድምታዎችን ያስከትላል። ደቡብ አሜሪካ በኤልኒኖ ወቅት ከወትሮው ላቅ ያለ ዝናብ ያገኛል። በደቡባዊ ምዕራብ እስያ ደግሞ ከወትሮው ያነሰ ዝናብ ይሆናል። በባህር ጠረፍ ላይ ያሉት የምስራቅ አፍሪካ ሀገሮች ኬንያና ሶማሊያ ከበፊቱ የተሻለ ዝናብ እንደሚያገኙ ይጠበቃል። ጎረቤት ሀገር ኢትዮጵያ የምትገኝበት ቦታ ግን ከፍ ያለ በመሆኑ ከፓሲፊክ ውቅያኖስ የሚነፍሰው አየር እርጥበት ስለማይደርስባት ድርቅ ይከተልባታል ማለት እንደሆነ ኒውስዊክ ድረገጽ ላይ የወጣው ጽሑፍ ያብራራል። ኤንቢሲ ኒውስ የተባለው የአሜሪካ ቴሌቪዥን ስርጭት ድረገጽ በበኩሉ ኢትዮጵያ ውስጥ በተከሰተው በ50 ዓመታት ውስጥ ባልታየ መልኩ አስከፊ በሆነው ድርቅ ኢትዮጵያን ለመርዳት ዩናይትድ ስቴትስ 20 የሚሆኑ ጠበብት እንደላከች ጠቁሟል። ዓለም አቀፍ የዩናይትድ ስቴትስ የልማት አገልግሎት USAID ጠበብቱ ወደ ኢትዮጵያ የተላኩት ለሀገሪቱ መንግስትና በስራ ላይ ለተሰማሩት አገልግሎቶች ቴክኒካዊ እርዳታ ለማድረግ እንደሆነ ገልጿል። የዩኤስኤአይዲ አስተዳዳሪ ጌል ስሚት የዓለም ማህበረሰብ በሰብአዊ ቀውስ ደረጃ ላይ ሲደርስ ብቻ ምላሽ መስጠት ሳይሆን የከፋ ሁኔታ እንዳይከተል በሚያስችል ፍጥነት እንዲረዳ እንጠይቃለን ብለዋል። ዩናይትድ ስቴትስ የምትልካቸው ጠበብት በምዕራብ አፍሪካ ኢቦላ በተዛመተበት ወቅት፣ በሄይቲና በጃፓን የመሬት ነውጥ በተከሰተበት ወቅት ለመርዳት ከሚላኩት ጠበብት መካከል መሆናቸውን ዘገባው አውስቷል። በአሁኑ ወቅት ኢትዮጵያ ውስጥ የዝናብ ወራት የሚጀመርበት ጊዜ በመሆኑ ተስፋ ሊኖር ይችላል። ሆኖም በቂ ዝናብ ይገኝ እንደሆነ ለመተንበይ ገና መሆኑን ኤንቢሲ ድረገጽ ላይ የወጣው ጽሑፍ ጠቅሷል። የሱስ አስያዥ እጽ ዝውውር ምዕራብ አፍሪካ ውስጥ ችግር እየሆነ እንደመጣ በአካባቢው የሲንተቲክ መድኃኒት ምርት እየተበራከተ መሄዱን የሚጠቀሙት ሰዎችም እየበዙ መሆናቸውን ዓለም አቀፍ የናርኮቲክስ ቁጥጥር ቦርድ ባለፈው ሮብ ማስታወቁን ኤቢሲ ኒውስ የተባለው የዩናይትድ ስቴትስ የቴሌቪዥን ጣቢያ ድረገጽ ዘግቧል። ምዕራብ አፍሪካ ኮካይንን የመሳሰሉ በደቡብ አሜሪካ ተዘጋጅተው ወደ አውሮፓ የሚያመሩ ሱስ አስያዥ እጾች ዋና መተላለፊያ ክልል ከሆነ ውሎ አድሯል። ጊኒቢሳውና ማሊ መሸጋገሪያ ቦታዎች መሆናቸው እንደቀጠለ የተባበሩት መንግስታት ድርጅት የሱስ አስያዥ እጽና የወንጀል ቁጥጥር ክፍል ገልጿል። ምዕራብ አፍሪካ ውስጥ ሜታምፌታሚንን የመሳሰሉ ስሜት የሚያነቃቁ ንጥረ ነገሮችን ወደ ምስራቅና ደቡብ ምስራቅ እስያ በማስተላለፍ ረገድ መናኸሪያ ሆኗል። ሆኖም በአካባቢውም ንጥረ ነገሩን የሚጠቀሙት ሰዎች እየተበራከቱ እንደሆኑ የኤቢሲ ኒውስ ድረገጽ ዘገባ ጠቅሷል። በአይቨሪ ኮስት፣ ጊኒና ናይጄሪያ እንዲህ አይነቶቹ መድኃኒቶች በድብቅ የሚመረቱባቸውና የሚከፋፈሉባቸው ማዕከሎች እየፈለቁ እንደሆነና ባለፈው ዓመት በቀላሉ የማይገመቱ አነቃቂ ንጥረ ነገሮች እንደተያዙ የናይጄሪያ ባለሥልጣኖች ካለፉት 4 ዓመታት ወዲህ 10 ሜታምፌታሚንን የሚመረቱባቸው ቤተ ሙከራዎችን እንዳፈረሱ፣ የሴኔጋል ባለሥልጣኖችም ሱስ አስመጪ መድኃኒቶችን ለመቀመም የሚያገለግሉ ኬሚካሎችን እንደያዙ የድረገጹ ዘገባ ጠቁሟል። አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ አበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩ።
አድማጮች፣ ሁለተኛና የመጨረሻው ቅንብር በወቅታዊ የኢትዮጵያ ጉዳዮች ዙሪያ የተካሄደ ውይይት ነው። በትላንትናው ምሽት የተጀመረ ውይይት ነው። የአዲስቷ ኢትዮጵያ የጋራ ንቅናቄ በመባል የሚታወቀው ድርጅት እኛ ለእኛ ሕዝባዊ መድረክ በሚል በጠራውና ከተለያዩ የዩናይትድ ስቴትስ ግዛቶች ከካናዳ፣ ከአውሮፓና ከአውስትራሊያ ድረስ የመጡ ኢትዮጵያውያን የተሳተፉበትን ጉባኤ መነሻ ያደረገው ውይይት የመጨረሻውን ክፍል ይዞ ቀርቧል። በኢትዮጵያ ወቅታዊና እንዲሁም መጪውን አቅጣጫ በሚመለከቱ አነጋጋሪ ጉዳዮች ላይ ያተኮረው ውይይታቸው ለግልጽነትና ለብሔራዊ እርቅ አስፈላጊነት አጽንኦት ሰጥቷል። ለመተማመን መነጋገር ግድ ይላል የሚለውን ሐሳብ ያጋሩት ተወያዮች ያሰባስበናል ያሉትን አዲስ ተቋምም ያስተዋውቃሉ። እንግዶቹን ያወያየው አሉላ ከበደ ነው። ራሳቸውን በሚያስተዋውቁበት ይጀምራል።
ባንግ ሜቶ ይባላለሁ። ሁላችሁም እንደምታውቃችሁ ሰብአዊ መብት ተመዋጋች ነኝ። የሚመራ ድርጅት የጋራ እንቅስቃሴ ለአዲስቷ ኢትዮጵያ ሰብአዊ መብት ለሁሉም ነው። ያው እኛ ምናምነው ምንድን ነው ከጎሳ ይልቅ ቅድሚያ ሰብአዊ ንጸት፣ ሁላችንም ነሳን ካልወጣም አንድ ሰውነት አልሆን አልችልም።
ነጊሶ ዋቀዮ ይባላለሁ። የመጣሁት ከሚኒሶታ ግዛት ነው። ስራው ለካውንቲ ገቨርንመንት ነው።
ኔጋቲቭ እየነ ባላለው የሂማን ራይት እኩልነትና በሀገራችን ፍትህ እንዲነስ የዲሲ ኤሪያ አክቲቪስት ነኝ። በፕሮፌሽን ሄልዝ ሪሰርች ነው የምሰራው እና ለሲዲሲ እሰራለሁ።
የጤና ምርምር ጥናት
እዛ ውስጥ ነው ያለው። ያው በተቻለኝ መጠን እንግዲህ የሀገራዊ ሁኔታ ፍትህና አንድነት እና እኩልነት እንዲኖር ያው እጥራለሁ።
አባድር መሐመድ ኢብራሂም እባላለሁ። የሰብአዊ መብት ጠበቃ ነኝ። በተለይ ሰብአዊ መብት ኤቲካል ዲስኮርስ አጠናለሁ። እናም ደግሞ ኢትዮጵያን በተለይ በሚመለከት የሰብአዊ መብት አክቲቪዝም ላይ እሳተፋለሁ። ፖለቲካን አሁን ያለውን ማንሳት ካልቀረ እዛ ላይ ልጨምር ብዬ ነው። ምንድን ነው ኢትዮጵያ ውስጥ ካሉት ትላልቅ ችግሮች ከሚባሉት ውስጥ አንዱ አሁን ያለው የፖለቲካ ስርዓት አቀራረጽ ወይ ደግሞ አወላለድ ላይ ያሉ ችግሮች አሉ። እነዛ ብዙ ነገር ሊሆኑ ይችላሉ። ከኛ ስራ ጋር ወይ ከኛ ቪዥን ጋር የማይገናኙ ብዙ ነገሮች ሊኖሩ ይችላሉ። ግን ከነሱ ውስጥ አንዱ አዲስ አሁን ያለችው ኢትዮጵያ አዲስ በነበረችበት ጊዜ ወይ በውልደቷ ጊዜ ላይ የነበረው አንዱ ትልቅ ችግር እርቅ አለመኖሩ ነው። አሁን ቅድም ያልኩት አይነት ብሔራዊ እርቅ፣ ህዝባዊ እርቅ አልነበረም እና አንዳንዶቹ ቁስሎች እንደዛው ይዘናቸው አለፍን። ትራንዚሽናል ፒሪዮዱን እንደዛው ደግሞ አዲስ ቁስሎችም ተመስርተው እንዲያውም አዲስ ቁስሎች ላይ ስርዓት መገንባት የተጀመረበት ሁኔታ ነው ያለውና ምናልባት የደርግና ቀይ ሽብርን እንደምሳሌ ማንሳት ይቻላል። ደርግና ቀይ ሽብር ብዙ ኢትዮጵያውያን የሚስማሙበት ኢትዮጵያ ሂስትሪ ውስጥ ክሊር የሆኑ ነገሮች ብዙ ሰው የሚስማማበት ነገር ቢኖር ደርግ ጊዜ ምን ተፈጸመ ቀይ ሽብር ምን ነበር የሚለው ላይ ነውና ቀይ ሽብር ፈጸሙ የሚባሉትን ሰዎች የፈጸሙት ቁስል ላይ ሂሊንግ አልነበረም። ከዛም አልፎ ለፍርድ እናቀርባቸዋለን ተብሎ ተኪዶ ትክክለኛ ላልሆነ የፍርድ ሂደት ነበር የቀረቡትና መጨረሻ ላይ እንዲያውም አፍሪካን ኮሚሽን ኦን ሂዩማን ኤንድ ፒፕልስ ራይትስ የአፍሪካ ሰብአዊና ህዝባዊ መብት ኮሚሽን የደርግ ባለስልጣናት ኢፍትሃዊ በሆነ መንገድ በተለይ ደግሞ presumption of innocence ነጻ ተደርጎ የመታሰብ መብታቸው violate ተደርጓል ብሎ ተጥሷል ብሎ ወስኖ ነበርና ያ ምን ማለት ነው የደርግ ባለስልጣናት ለፍትህ ቀርበው ነጻ በሆነ ገለልተኛ በሆነ አካል ያንን ወንጀላቸውን መፈጸማቸውን ራሱ አላስወሰነም ሶም እነሱ ራሳቸው ተበዳይ ሆኑ
አካሄዱ ትክክል ስላልነበረ ገለልተኛ ወገን የሚዳኘው የሚመለከተው ባለመሆኑ
ኤግዛክትሊ ምንድነው ለፍትህ እናቀርባቸዋለን ብለን ራሱ እነሱ ለፈጠሩት ለአትሊስት ለፍርድ የቀረቡት የደርግ ባለስልጣናት የፈጠሩት ቁስል ሳይፈታ ሳይድን እነሱ ላይ ራሱ ኢፍትሃዊ የሆነ ቁስል ፈጸመን ስለ እንደ አገር ማለት እና ያ ነው የኛ ትልቁ እንትን ወደ ኋላ ተመለሰን ወይ ደግሞ ያንን ሂስቶሪክ ሚስቴክ ሪቪዝት አድርገን አሁን እየተፈጸመ ያለው እየፈሰሰ ያለው ወይ እየቆሰለ ያለው መቁሰል ማቆም አለበት ሶ ግጭቶች ስትል ቀደም ሰፋ ያለው ሳብ ነው ለማለት ነው እንጂ ግጭት የለም ለማለት አይደለም ቁስሎች እየተፈጠሩ ነው እነዛ ቁስሎች
አቶ ነጋሲ መጪውን አቅጣጫ የሚመለከቱት ላይ አንዳንድ ነገሮችን እንይ እንደመጣችሁበት ባህል ደጋግማችሁ በየታሪኮች ውስጥ እንዳነሳችሁት መታከም ያለበት ቁስል አለ ዛሬ ያሉት ነገሮች መታየት አለባቸው ብላችኋል ፍቅር ነው የሚያገናኘን የሚል አሁን እናንተን መገናኘትም ያንጸባረቀ ሐሳብ መድረኩ ላይ ተነስተዋል እስኪ እርሶ ዛሬ ካሉት ሁኔታዎች ጋር አዛምደው ይንገሩን ገና ያልተፈታ ከዚህ በፊት ቀድሞ የነበረ ችግር ባለበት ላይ አዲስ ቁስል ያመረቀዘ ነው እንዲያውም ከዚህ አልፎ ለነገው ትውልድም የሚሻገር ነው እየተባለ ባለበት ያን ርቅ ከፈታ አድርጎ ተመልክቶ ሁኔታዎችን አንዱ ሌላውን በሚረዳበት መንገድ እናድርግ ይያለ ነው የሚል ሐሳብ ነው ያንጸባረቃችሁት ያለም እስቲ እርሶ ከመጡበት ጋር ያዛምዱልኝ
በደሉ አለ ለዚህም ነው እንግዲህ እርቅና ሰላም ያስፈልጋል የህዝባችን መለያየት አለ እኔ ከአቶ ነገሶ ጋር ስምምነት ቀድም በተጠቀሰው የድሮ ቁስላችንን ያከክን መኖር ብዙ አስፈልጊ መስሏይ ስማኝም ኦፍ ኮርስ የተበደለን ሰው አልተበደልክም ብለን ማለት አንችልም ግን የተወሰነ በዛ ላይ ሄደንበት ግን ለወደፊቱ እንዳንበዳደል ለወደፊቱ በእኩልነት የተመሰረተች ኢትዮጵያ የኢትዮጵያ ህዝብ አንድነት የሚያጠነክር ፍትህ በአገሩ እንዲሰፍ የህግ የበላይነት እንዲኖር እና ነፃና ፍትሃዊ ምርጫ ደግሞ እንዲኖር በዛ ዲሞክራቲክ የሆነ ሲስተም አገራችን ህዝብ የመረጠው ራሱ ያስቀመጠው ለህዝብ የሚታዘዝ መሪዎች ካሉ ነገሮች እየተስተካከሉ ይሄዳሉ ያ ያለፈው ቁስል እንደገና እንዳይከተል ማድረግ እንዳለብን ነው ሁለተኛ ለምሳሌ ሲስተም ነው የሚበድለው ባይነኝ ማለት ስርዓት ነው ስርዓቱ መጥፎ ስርዓት ከሆነ ለአንድ ህዝብ ጠቅሞ ለአንድ ህዝብ ሊጎዳ ይችላል አሁን ለምሳሌ ከትግራይ የመጡ ናቸው ገዢዎች የሚባሉ ምናልባት 90,000 ወይ 80,000 ሰዎች በጣም ላይ ላይ ያሉት ተጠቃሚዎች ሊሆን ይችላሉ ትግራይ ግን ህዝቡ ግን ስታዩት አለባበሱም ቢሆን የሚኖርበትም በረሃብም አሁን ለምሳሌ ወደ 1 ሚሊዮን አካባቢ ከ4 ሚሊዮን ረሃብ አለንጋ እየተቀጣ ነው። ለምሳሌ ባለፈው በኦሮሞ ወንድሞቻችን ላይ የተፈጸመው ጉዳይ በማስተር ፕላን ተብሎ ነበረ። መቀሌ ማስተር ፕላንም እግረ ሀሪባ የሚባል ቦታ መሬታችን አንሰጥም የመሬታችን ልዋጭና የት እንደምታስገቡን ሳናቅ እንዴት ነው ብለው የተከራከሩ ለመብታቸው የተከራከሩ ሰዎች አሸባሪዎች ናቸው ተብለው ከ3 እስከ 15 ዓመት ተፈርዶባቸው እስር ቤት ውስጥ ነው ያሉት። ኢንክሉዲንግ የ6 ህጻናት ልጆች እናት የሆነች ባል የላትም ወይዘሮ አልጋነሽ ገብሮ የምትባል ልጆቿን ጥላ ያው እስር ቤት ገብታለች እና ስርዓቱ መጥፎ ከሆነ ለሁላችንም በየተራ ነው እየመጣን ያለው። ስለዚህ ይህንን ስርዓት ገሌ እንደዚህ ነው ቅድም እንዳልኩት ትግሬ ነው አማራ ነው ኦሮሞ ምናምን ሳይሆን ሰው ነው እንደ ሰው ነው መብቱ ደግሞ ፍትህ ደግሞ በሁላችን በአገሪቱ ፍትህ ካልነገሰ የቁስል እንደገና መቆሳሰላችን አይቀርም ማለት ነው።
መነጋገሩ ተጀመረ እንጂ አላበቃም። በእናንተም በኩል ሌሎችን የሚያሳትፍ እንዲህ የሚያከራክር የተለያየ ሐሳብ ሊኖራችሁ ይችላል። ቀደም ብላችሁ እንደገለጻችሁት ከተለያየ የባህል መሰረት የምትመጡ ከተለያየ አስተሳሰብ የመጣችሁ እንደመሆናችሁ ስሜታችሁም ሐሳባችሁም የተለየ ቢሆን በፍቃደኝነት ማየት የፈለጋችሁት መንገድ ረድቷችኋልን በል። ነገር ግን የተለያየ ሐሳቦች እንዴት እንዲስተናገዱ ነው ይሄ አቅጣጫችሁ አሁን ያዛችሁት ጅምር የሚፈቅደው? ማተስማሙባቸው ሐሳቦች ቢኖሩ ህዝቦች ሁሉም በአንድ አይነት መንገድ አያዩምና እንዴት ነው ያን ማስተረቅ የምታስቡት?
እሺ እንዳልከው ጅምር ላይ ነው ያለነው እየጀመርን ነው ይሄን ንግግርና እኛ ተሰባሰብነው ሰዎች ንግግር ውስጥ የነበረው ሐሳብ ምንድነው? ሁላችንም ቫሊድ የሆነ ራሱን ችሎ መቆም የሚችል አስተሳሰብና አስተያየት አለን። የግድ አንዱ ትክክል ሆኖ አንዱ ስህተት መሆን የለበትምና ሁላችንም ራሳችንን የሚገልጽ አስተያየትና አስተሳሰብ አለንና ትብሰባችንን የጀመርነው ራሱ የየራሳችንን አስተያየት አውጥተን ተነጋግረንበት የየግላችንን አንዱ የሌላውን አስተሳሰብ ሪስፔክት አድርጎ አክብሮና ግምት ሰጥቶ የሚቀጥልበት ሁኔታ ነው የፈጠርነውና ስምምነት እርቅ እንዲኖር አንድ እውነት ተፈጥሮ እዛ እውነት ላይ መስማማት የለብንም። የተለያዩ እውነቶች የተለያዩ ታሪኮች ምናልባት ኢትዮጵያ ታሪክ እንደ ሽንኩርት የተለያየ ሌየር የተለያየ እንትን ያለው ልባስ ሽፋን ያለው ነው ግን አንድ ቢሆንም የተለያየ ሽፋን ሊኖረው ስለሚችል ከነ ሁሉም ሽፋኑ ወስደን የሁሉንም ማክበር አለብን የሚልን አስተያየት ነበርና ምናልባት ያ ሊሆን ይችላል።
ፍትህ የሚያጸድቅ መማክርት ወይም ምክር ቤት የማቋቋም አንድ ብዙዎችን ወደዛ አቅጣጫ የሚመራ ተቋም የማቋቋም ወይም የመመስረት ጥንስስ እንደሆነ ነው በመጨረሻው የተነገረው።
አቶ ንጊሶ
አዎ ይሄ ኢትዮጵያና ካውንስል ፎር ሬስቶሬቲቭ ጀስቲስ የሚባለው ኢትዮጵያውያን የጋራ ችግራቸውን በጋራ እንዲፈቱ ለማድረግ የተወጠነ አመለካከት ወይ ነበረ። ይህንን ወደ ተግባር የመተርጎሙ እርምጃ አንድ ብለን ጀምረው ነው። ከዚህ አንጻር ሲተነተንና ሲታይ ኢትዮጵያውያን የጋራ ችግራቸውን በጋራ የማፍታት እርምጃ እንዲወስዱ ነው የምንፈልገው። በተናጠል ሳይሆን የጋራ የፍትህ ማጣት የጋራ ችግር እንጂ የአንድ ሰው ወይም የአንድ ብሔረሰብ ወይ ሌሎች ግለሰቦች ችግር አይደለም። ስለዚህ አገራዊ ችግር አገራዊ መፍትሄ የሚያገኘው በሁላችንም የጋራ ተሳትፎ በመሆኑ እንዲሳተፉ ለማድረግ
ግዙፍ የሀገር የህዝብ ችግር በአንዲት ለመነጋገር መተማመን በሚፈቅድ መንፈስ እንጀምር በሚል ጥንስስ የተነሳ ነው። ንግግሩ እንዳላችሁ ተጀመረ እንጂ አልተቋጨም። በሌላ ፕሮግራም ሂደቶችን ተከታትለን እንመለስበታለን። አቶ ኦባንግ ሜቶ፣
ዶክተር አባድር መሐመድ ኢብራሂም፣ አቶ ንጊሶ ዋቀዮ፣
አቶ ነጋሲ በየነ፣ ሁላችሁንም ለጊዜያቸው አመሰግናለሁ። እግዚአብሔር ይስጥልኝ።
አንተንም አመሰግናለን። በጣም እናመሰግናለን።
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል።
ቁጥሩ ወደ 1.2 ቢሊዮን የሚጠጋ የዓለም ሕዝብ $1 ከ25 ሳንቲም በማይሞላ የቀን ገቢ ከእጅ ወደ አፍ ኑሮውን ይገፋል። በዓለም ባንክ ስሌት አንድ ሰው የመጨረሻ ዝቅተኛ የሆኑ መሠረታዊ ፍላጎቶቹን አሟልቶ ለማደር በቀን ቢያንስ $1 ከ20 ሳንቲም ያስፈልገዋል። ዛሬ የአሃዝ በዓለም አቀፍ ደረጃ በስፋት የድህነት ጣሪያ ተደርጎ ታይቷል። በአሁኑ ጊዜ ከዚህ ጣሪያ በታች የሚኖሩ ሰዎች ከስድስት ሰዎች አንዱ ወይም 17% የዓለም ሕዝብ የሚኖረው እጅግ በከፋ ድህነት ውስጥ ነው። እጅግ የከፋ ድህነት እንዲሁ በአሃዝ ተገልጦ የሚደመደም አይደለም። እውን መሆኑ የተሳነው የሰዎች ህልም ማለት ነው። ለማኅበረሰብ ሊውል ሲችል ተሰልቦ የቀረ የዜጎች አቅም ማለት ነው። በአጠቃላይ የመከራ ኑሮ ማለት ነው። ያችኑ የምናገኛትን ሳንቲም ለምግብ፣ ለአርጋት፣ ለመድኃኒት ወይስ ለቤት ኪራይ ልክፈላት፣ ለልጆች ትምህርት ቤት ብሎ እንቅልፍ አጥቶ እህ ሲል ማደር ማለት ነው። ስለምን ብሎ የሚጠይቅ ካለ ከድህነት ጣሪያ በታች የሚኖር ሰው ከሚያገኘው ገቢ 80% ለቤተሰብ ጉርስ መሸመቻ ስለሚውል ለክፉ ቀን ብሎ ቋጥሮ የሚያስቀምጠው ሳንቲም አይተርፈውም። ሆኖም ባለፉት 25 ዓመታት ሁኔታዎች እየተሻሻሉ መጥተዋል። 1.9 ቢሊዮን የነበረው ከድህነት ጣሪያ በታች የሚኖር ሕዝብ ቁጥር እንደ አውሮፓ አቆጣጠር ከ1990 ዓ.ም ወዲህ እየቀነሰ መጥቶ አሁን 1.2 ቢሊዮን ደርሷል። የ43% መሻሻል አስመዝግቧል ማለት ነው። እነሆ ዛሬ እንደ አውሮፓ አቆጣጠር በ2030 ዓ.ም ባለው ጊዜ 1 ቢሊዮን ተጨማሪ ሰዎችን ከድህነት አረንቋ እናወጣለን ብለን ተስፋ እናደርጋለን። ዩናይትድ ስቴትስ ባለም አቀፍ የልማት ተራድኦ ድርጅቷ በዩኤስኤአይዲ መሪነትና ካለም አቀፍ አጋሮቻችን ጋር በመተባበር በአያሌ ሚሊዮኖች ለሚቆጠር የዓለም ህዝብ የመጣኔ ሀብት እድሎችን፣ ጤና ጥበቃ፣ ትምህርት፣ የምግብ ዋስትና፣ እኩልነት፣ መረጋጋትና የአስተዳደር ተጠያቂነት እንዲረጋገጥ በብርቱ ትሰራለች፣ ስትሰራም ቆይታለች። በታሪክ ለመጀመሪያ ጊዜ በ2030 ዓመተ ምህረት የከፋ ድህነትን ከዓለም ለማስወገድ የሚያስፈልጉ መመሪያዎች፣ ቴክኖሎጂዎችና ዘዴዎች እጃችን ይገኛሉ። እርግጥ ስራው ቀላል ባይሆንም ይቻላል። የሚቻለው ግን አንድ የዓለም ማህበረሰብ አንድ ላይ ሆነን ለዚህ ጥረት ድጋፍ ከሰጠን ብቻ ነው። ስለዚህም የምግብ ዋስትናን እያሻሻለንና የሕፃናትን በጤና የማደግና የትምህርት ዕድል በማጎልበት የሕፃናትን አሁን ያሉንን የልማት አቅሞች እና ቅድሚያ ትኩረቶቻችንን እጅግ የከፋ ድህነትን ለማጥፋት ጎዳና ማስያዝ ይኖርብናል። በዓለም ዙሪያ ሰዎች ስር ለሰደዱ እድገት ፈተናዎች ማስወገጃ አዳዲስ ሐሳቦችን እንዲያፈልቁ መጋበዝ ይኖርብናል። መጣኔ ሀብትን ማሳደግ፣ ሕዝብን በዓለም አቀፍ መጣኔ ሀብት ማስተሳሰር አለብን። ይህን ሁሉ ካደረግን እድገታችንን ካፋጠንና ቁልፍ በሆኑ እርምጃዎች ላይ ካተኮረን በሚቀጥሉት 15 ዓመታት ውስጥ የከፋ ድህነትን ከዓለማችን ጨርሶ ጠራርጎ ማጥፋት ፈጽሞ የማይቻል አይደለም።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።
ዝግጅታችን አላበቃም አድማጮች። ከመሰነባበታችን በፊት ባለችን አጭር ጊዜ አንድ ዜና አሰማለሁ። በከፊል የተደረሰው የሶሪያው የተኩስ አቁም ስምምነት መልካም ጅምር ቢሆንም በጠላትነት ያለመተያየቱ ስምምነት ግን ጠበቅ ብሎ ዘላቂነት ያለው ቢሆን ይመረጣል ሲሉ የረድኤት አቅራቢዎች ተናግረዋል። በጠላትነት ላለመፈላለግ የተደረሰው ስምምነት ከፍተኛ እድገት መሆኑን የተናገሩት ሶሪያ ውስጥ በየወሩ ወደ 570,000 ሕዝብ የሚመግበው ሜርሲ ኮር የተሰኘው ግብረሰናይ ድርጅት መስራች ኒል ኬኒ ጋየር ናቸው። ከዚህ በላይ ግን በአሁኑ ወቅት በመካሄድ ላይ ያለው የአየር ጥቃትና ግድያ መቆም እንዳለበት ኬኒ ጋየር ትናንት ሐሙስ ዋሽንግተን ውስጥ በተካሄደ ጋዜጣዊ ጉባኤ ተናግረዋል። በዚህ ስምምነት መሠረት አንዳንድ የሰብአዊ እርዳታዎች ለተጎጂው ወገን መድረስ በመቻላቸው መደሰታቸውንም ጨምረው ተናግረዋል። የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች እነዚሁ ነበሩ። ነገ እንደተለመደው ከምሽቱ 3 ሰዓት ላይ እንገናኛለን። በእኛ በኩል በትግርኛ ቋንቋ የሚቀርበው ዝግጅት እስኪረከብ ከቀጣዩ ሙዚቃ ጋር እንተዋቸዋለን። ሰላም፣ ደህና አደሩ። Shall I forget? Can I shall forget?
Voice of America.